ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 16 2013 ዓ.ም ዝግጅታችን አሁን ጀመረ።
ኢትዮጵያውያንና ኢትዮጵያን የሚወዱ የውሃ ልማት ሳይንቲስቶች፣ ባለሙያተኞች፣ ምሁራን፣ ተመራማሪዎች በአንድነት ስብስብ ሆነው ያቋቋሙት ድርጅት ሲሆን አላማውም ኢትዮጵያን ከድህነትና ኋላቀርነት ነጻ ለማድረግ እንዲሁም ፍትሃዊ ሚዛናዊ የሆነና ለረጅም ጊዜ ዘለቄታነት ያለው የአባይና የሌሎች የኢትዮጵያ ወንዞች እንክብካቤና አጠቃቀም እንዲኖር ለማድረግ ምርምርን፣ ጥናቶችን በማካሄድ የፖሊሲ ሀሳቦችን በማቅረብ የልማት ፕሮጀክቶችን ማካሄድና በተለይም ስለ ህዳሴ ግድቡና ሌሎች የኢትዮጵያ ልማት ስራዎች በዓለም ደረጃ በተለይም በሰሜን አሜሪካና በዩሮፓ ባሉት ትላልቅ ተጽዕኖ ባላቸው ፖለቲከኞች ዘንድ ትክክለኛው ግንዛቤ እንዲኖር በማድረግ ላይ የሚሰራ ተቋም ነው።
አቶ ኮነ ፍስሐ የኢትዮጵያ የውሃ ጉዳዮች መማክርት የህዝብ ግንኙነት ኃላፊ ናቸው።
እኛ ማንንም ለመጉዳት አይደለም የምንሞክረው፣ አገራችን እንድትለማ ነው፣ ድህነት እንዲጠፋ ነው። ድህነት ያለበት ሀገር ሰላም አይኖረውም በሚለው ፍትሃዊ የሆነ አገሮችን የተፋሰስ አገሮችንን ሁሉ የሚያሳትፍ አንድ አይነት ፍትሃዊ የሆነ ውል የናይል ውል ያስፈልጋል። የለም።
ዶክተር አክሎግ ቢራራ የኢትዮጵያ የውሃ ጉዳዮች መማክርት ሰብሳቢ ናቸው። ሙሉ ዝግጅቱ ከዜናው በኋላ የሚኖረንን ሰፊ ጊዜ የሚሸፍን ይሆናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህሉ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአስር ሺዎች የተቆጠሩ የተቃዋሚ መሪ አሌክሲ ናቫልኒ ደጋፊዎች ትላንት የፖሊስን የእስር ማስጠንቀቂያና ለኮሮና ቫይረስ የመጋለጥን አደጋ ንቀው የሩሲያን ጎዳናዎች አጥለቅልቀው ውለዋል። በክሬምሊን ተችነቱ የሚታወቀው የተቃዋሚ መሪ በአስቸኳይ እንዲፈታ የጠየቁት ሰልፈኞች በ60 ከተሞች ውስጥ ነው ህገወጥ ነው ያሉትን የመንግስቱን ድርጊት በመቃወም አደባባይ የወጡት። የተቃውሞ ሰልፉ የተጠራው ባለፈው የነሐሴ ወር የደረሰበትና ህይወቱን ሊያሳጣው ተቃርቦ የነበረው የመርዝ ጥቃት ላስከተለው የጤና ቀውስ በሕክምና ሲረዳ ከነበረባት ጀርመን መልስ የሩሲያ ምድር በረገጠባት ቅጽበት ተይዞ በታሰረው የተቃዋሚ መሪ በራሱ በናቫልኒ ነው። ገለልተኛው የእስረኞች ጉዳይ ተከታታይ ድርጅት ኦቪድ ኢንፎ ይፋ እንዳደረገው የናቫልኒን ባለቤት ዩሊያንና ረዳቱን ዩልቮ ሶቮልን ጨምሮ 3200 ሰዎች ትላንትና ማታ በፖሊስ እስር ቤት ተወርውረዋል። ሰልፉን ሲዘግቡ የነበሩ በርካታ ጋዜጠኞችም ከታሳሪዎች ውስጥ መሆናቸውን ኦቪድ ኢንፎ ጨምሮ አመልክቷል። ሞስኮ ውስጥ የኮሮና ቫይረስን መዛመት ለመከላከል የሚረዳውን የአፍና የአፍንጫ መሸፈኛ ጭንብል አጥልቀው ከከተማይቱ ማዕከል ወደሚገኘው የፑሽኪን አደባባይ የወጡ ሰልፈኞች ልቀቁት፣ እናም አሌክሲ አሌክሲ ሲሉ ድምጻቸውን አሰምተዋል። በተጨማሪም ሰልፈኞቹ ለናቫልኒ ነጻነት እንዲሁም አልፈራም የሚሉ መልእክቶች የሰፈሩባቸውን መፈክሮችም አንግበው ታይተዋል። እድሜን በሙሉ ከአንድ ፕሬዚዳንት ሌላ አላየሁም፣ ያም ታክቶኛል ስትል ከሰልፈኞቹ አንዷ የሆነችው የ24 ዓመቷ ክሴንያ ተናግራለች። ከዚህ የመጣሁት ለናቫልኒ አይደለም ለራሴ ነው ያለችው ደግሞ የሁለተኛ ደረጃ ትምህርቷን በማገባደድ ላይ ያለችው የ17 ዓመቷ ዳሪያ አገሬ እንድትለወጥ ስለምሻ ነው ብላለች። ፖሊሶች ሰልፈኞችን በኃይል ሲደበድቡና ሲያስሩ የሚያሳዩ የቪዲዮ ምስሎች በስፋት ተሰራይተዋል። መንግስት የሚቆጣጠረው ሪያ ኖቮስቲ የዜና አገልግሎት በበኩሉ 39 ፖሊሶች መጠነኛ የመቁሰል አደጋ ደርሶባቸዋል ሲል ዘግቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የናቫልኒን እስርና የሩሲያ የጸጥታ ኃይሎች በሰልፈኞችና በጋዜጠኞች ላይ የወሰዷቸውን የኃይል እርምጃዎች አጥብቃ አውግዛለች። ላለፉት 6 አመታት እርስ በርስ ሲዋጉ የቆዩት የየመን ተፋላሚ አንጃዎች ሁቲዎችና በሳውዲ አረቢያ የሚደገፉት የየመን መንግስት ኃይሎች የእስረኞች ልውውጥ ለማድረግ በተባበሩት መንግስታት የታገዘ አዲስ ድርድር መጀመራቸውን የመንግስታቱ ድርጅትና የየመን ባለስልጣናት አስታወቁ። በዮርዳኖስ እየተካሄደ ያለው የሁለቱ ወገኖች ድርድር ዜና የመጣው ዩናይትድ ስቴትስ በኢራን የሚደገፉትን የሁቲ አማጽያን በአሸባሪነት በፈረጀች ቀናት እድሜ ውስጥ ነው። ውሳኔው በየመን ያለውን የሰብአዊ ቀውስ ሁኔታ ያባብሳል ሲል የተባበሩት መንግስታት ድርጅት አስጠንቅቆ ነበር። የሁቲ አማጽያኑ በተሰናበተው የትራምፕ አስተዳደር የመጨረሻ ቀናት በአሸባሪነት የተፈረጁበትን የዩናይትድ ስቴትስ መንግስት ውሳኔ አዲሱ የፕሬዝዳንት ጆ ባይደን አስተዳደር እየመረመረ መሆኑም ተመልክቷል። በተያያዘ ዜና በድርድሩ ዓለም አቀፍ ውቅና የተሰጠውና ነገር ግን በሁቲ አማጽያኑ የተፈነቀለው መንግስት መሪ አብደራቡ ማንሱር ሃዲን ወንድም የመሳሰሉ ከፍተኛ ማዕረግ ያላቸውን ጨምሮ ለ300 እስረኞች ልውውጥ የታለመ ነው። ዛሬ ማለዳ ላይም ድርድሩ በተያዘው ቅድ መሰረት መጀመሩን የመክፈቻ ንግግሩን ያሰሙት የመንግስታቱ ድርጅት ቃል አቀባይ ኢሽማኒ ፓላ አረጋግጠዋል። በሌላ ዜና ኢራንና ሳውዲ አረቢያ እጅ አዙር በሚዋጉበት በዚህ በየመኑ የእርስ በርስ ጦርነት እስካሁን ከ100,000 በላይ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት እጅግ የከፋ የሰብአዊ ቀውስ ባለው በዚህ ግጭት በርካታ ሚሊዮን ህዝብ ለረሃብ መጋለጡም ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ያልተለመደ በተሰኘ የዲፕሎማሲ ዘመቻ ህንድ ብሪታንያ ሰሩንና በአገሯ የሚመረተውን የኮቪድ-19 መከላከያ ክትባት ለጎረቤቶቿ የደቡብ እስያ ሀገሮች በመስጠት ላይ ነች። ህንድ የክትባት ዲፕሎማሲ የሚል ቅጽል በተሰጠው በዚህ እርምጃዋ ለጥቅም እንዲውሉ ፍቃድ ካገኙት 3 የኮቪድ-19 መከላከያ ክትባቶች አንዱ የሆነውን የአስትራዜኒካ ክትባት በርካታ ሚሊዮኖችን ለመከተብ የሚውሉ መከላከያ መድኃኒት ያዘሉ ብልቃጦች ለጎረቤቶቿ ለመስጠት የወሰነችው እየተስፋፋ የመጣውን ቻይና በአካባቢው ላይ ያላትን ተጽዕኖ ለመቋቋም የታለመ ነው ሲሉ ተንታኞች ይናገራሉ። በስፔን የአውሮፓውያን ገናና የአዲስ ዓመት በዓላትን ተከትሎ የተከሰተው እጅግ የበረታ የኮሮና ቫይረስ መዛመት የሕክምና ተቋማትን አቅም እያሳጣና ላለፈው አንድ ዓመት ያህል ህሙማኑን በማከም በግንባር ቀደም ተሰልፈው የቆዩትን ዶክተሮችና ነርሶች ለአእምሮ ህመም እያጋለጠ መሆኑ ተዘገበ። ትላንት ሌሊት ማዕከላዊ ማሊ ውስጥ በሚገኝ ጦር ሰፈር ላይ በደረሱ መንታ ጥቃቶች 3 ወታደሮች ይገደሉ፣ ካጥቂዎችም 5 በአጻፋ ጥቃት መገደላቸውን የጸጥታ ምንጮች አስታወቁ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ጥር 16 2013 ዓመተ ምህረት ዝግጅታችንን ነው።
Well, I think from all over the continent people felt that America now has no lesson.
እኔ እንደማስበው አሁን አሜሪካ ለማንኛውም የአፍሪካ ሀገር የምትሰጠው ትምህርት የለም። ዩጋንዳ ውስጥ ከተካሄደው ምርጫ በኋላ አሜሪካ ላወጣችው መግለጫ የተሰጠውን ምላሽ ካስታወስክ የዩጋንዳ መንግስት ቀድሞ ያለው ከአሜሪካ የምንወስደው ትምህርት የለም የሚል ነበር።
ኢብራሂም ኬን ሴኔጋላዊ ተሟጋችና የፖለቲካ ተንታኝ ናቸው። ይዘናቸውን እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወዲያዝ ነው ዝግጅት እንለፍ። የዛሬ ዝግጅታችን በዩናይትድ ስቴትስ የስልጣን ሽግግርና የአፍሪካ ጉዳይ ጋር የሚያቆየን ይሆናል። ባለፈው ረቡዕ ጥር 12 2013 ዓመተ ምህረት ዩናይትድ ስቴትስ ውስጥ የተከናወነውን የስልጣን ሽግግር እንደ ማንም ዓለም ሁሉ አፍሪካውያንም አይተዋል፣ ተከታትለዋል። ሴኔጋላዊው የሰብአዊ መብቶች ተሟጋችና የፖለቲካ ተንታኝ ኢብራሂም ኬንን ባልደረባችን ጄምስ ባቲ ከስልጣን ሽግግሩ በኋላ አነጋግሯቸው ነበር። አሜሪካ ከእንግዲህ ስለ ዲሞክራሲ ልትሰብክ አትችልም ብለዋል። ይሁን እንጂ የባይደን ወደ ዓለም መድረክ ለመመለስ መወሰን ትራምፕ ጥለዋት ዞር ብለው ለነበረች አፍሪካ በጎ መልእክት እንደሆነ ተናግረዋል። በሌላ በኩል ደግሞ ፕሬዚዳንት ትራምፕ ከግብጽ ጋር ስለተያያዘ ጥቅም ኢትዮጵያና አካባቢዋን ለአደጋ የሚዳርግ አቋም አራምደዋል ሲሉ አሜሪካና አውሮፓ የሚገኙ የኢትዮጵያውያን የውሃ ጉዳዮች መማክርት መሪዎች ለአሜሪካ ድምጽ ተናግረዋል። ሰለሞን አባተ ተከታዩን ይዞታል። አብራችሁ ቆዩ።
ከነሳ አባላለሁኝ ዩናይትድ ስቴትስ ውስጥ በቨርጂኒያ ስቴት ነዋሪ ነኝ። እዚህ ሀገር ወደ 30 ዓመት አካባቢ ቆይቻለሁኝ። የፌዴራል ገቨርንመንት ሰራተኛ ሲሆን በኢትዮጵያ የውሃ ጉዳዮች መማክርት ውስጥ ህዝብ ግንኙነት ኃላፊነት እየሰራሁኝ እገኛለሁኝ። በሙያዊ ረገድ እንግዲህ በፌዴራል ገቨርንመንት ውስጥ ማኔጅመንት ዙሪያ ነው የምሰራው። ኢትዮጵያም ከሰራሁኝ በኋላ እዚህ ሀገር ወደ ፖስት ግራጁዌት ዲግሪ መጥቼ ያጠናሁት ማኔጅመንት ነው። በተለይም ኢንፎርሜሽን ቴክኖሎጂ ማኔጅመንት ዙሪያ ነው የምሰራው። ከዛ ውጪ ብዙ የሀገር ጉዳዩ ነገሮች ላይ ይሳተፋለሁኝ።
ዶክተር አክሎግ
አመሰግናለሁ። አቶ ሰለሞን ስሜ አክሎግ ቢራራ ይባላል። የምኖረው ሜሪላንድ ነው። ለዓለም ባንክ 30 ዓመት ከሰራው በኋላ ጡረታ ላይ ነኝ። ልክ እንደ ወንድሜ እንደ አቶ ኮነ በአሁኑ ወቅት የኢትዮጵያ የውሃዎች ጉዳዮች ካውንስል ሊቀመንበር ነኝ።
አመሰግናለሁኝ ሁለታችሁንም፣ ዶክተር አክሎግ፣ አቶ ኮነ። እስቲ ዛሬ ወደ ደወልኩበት ጉዳይ ልግባና
From that ceremony, three main elements. One is
ከሴኔጋላዊው ተንታኝ ኢብራሂም ኬንልን ነሳ። ፕሬዚደንት ጆ ባይደን ቃለ መሐላ የፈጸሙበትና ስልጣን የተረከቡበት ስነ ስርዓት ሶስት ዋና ዋና አካላት እንዳሉ ተናግረዋል። በትራምፕ የፕሬዚደንትነት ዘመን ተፈጥረዋል ካሏቸው ችግሮች በኋላ ሀገሪቱን ወደ አንድነት ለመመለስ ሁሉም ሁኔታዎች አመቺ መሆናቸውን በቅድሚያ አመልክተዋል። ሁለተኛም አሉ ኬን፣
America is back to international affairs to
ከቀሪው የዓለም ክፍል ጋር ዘርፈ ብዙና ሁለገብ በሆነ ግንኙነት ለመሳተፍ አሜሪካ ወደ ዓለም አቀፍ ጉዳዮች ተመልሳለች።
በሶስተኛ ደረጃ የተረዱት ደግሞ ባይደን በሀገራቸው ዲሞክራሲያዊ ተቋማት እንዲቀጥሉ የሚቻላቸውን ሁሉ እንደሚያደርጉ ነው።
If he's doing that in his country, he will also continue to support
ይህንን በአገራቸው ውስጥ ማድረግ ከቻሉ በመላው ዓለምም ዲሞክራሲና የሕግ የበላይነትን በእውኑ ይደግፋሉ።
ለመሆኑ የተወካዮች ምክር ቤቱን ወረው ለመቆጣጠር የፕሬዝደንት ትራምፕ ደጋፊዎች የወሰዱትን እርምጃና ሙከራቸውን አፍሪካ እንዴት ይሆን የተመለከተችው?
Well, I think from all over the continent people felt that America now has no lesson.
እኔ እንደማስበው አሁን አሜሪካ ለማንኛውም የአፍሪካ ሀገር የምትሰጠው ትምህርት የለም። ዩጋንዳ ውስጥ ከተካሄደው ምርጫ በኋላ አሜሪካ ላወጣችው መግለጫ የተሰጠውን ምላሽ ካስታወስክ የዩጋንዳ መንግስት ቀድሞ ያለው ከአሜሪካ የምንወስደው ትምህርት የለም የሚል ነበር።
ሁለተኛም አሉ ኢብራሂም ኬን፣ አሁን አሜሪካ ዲሞክራሲ ምን ያህል ስስና በቀላሉ ሊሰበር የሚችል እንደሆነ ትረዳለች። ዲሞክራሲያዊ መርሆችንና የሕግ የበላይነትን በመላ ዓለም ለማስጠበቅ ዩናይትድ ስቴትስ ውስጥም ይሁን በውጪ ማድረግ የሚገባትን ሁሉ ማድረግ እንደሚኖርባት ትገነዘባለች። ሶስተኛም አፍሪካ ውስጥ ሰዎች አሁን የሚገባቸው ቁም ነገር አሜሪካ ልዕለ ኃያል ለመሆን ከፈለገች ራሷን መነጠል ሳይሆን ከሌሎች ጋር አብራ መስራትና ግንኙነቶቿንም ማጠናከር ያለባት መሆኑን እንደሆነ አመልክተዋል።
Because the African continent really had a lot of problem with the Trump government. Trump decided to take all its forces from the continent from
ምክንያቱም አፍሪካ ከትራምፕ መንግስት ጋር ብዙ ችግሮች ነበሯት። ኃይሎቹን ሁሉ ከአህጉር ለማውጣት በመወሰኑ ለምሳሌ ከሶማሊያ ከኒጀር አንስቶ ያለውን ማለት ነው። እንዲሁም እኮ አፍሪካ በአሜሪካ መንግስት ችላ ስለመባሏ ብዙ ይነግራል። አሁን ግን ፕሬዝዳንት አሜሪካ ተመልሳለች። አሜሪካ የሁሉም ናት። በተለይም ደግሞ ለአህጉራችን ምክንያቱም ከዩናይትድ ስቴትስ ጋር የምንጋራው ብዙ ነገር አለ።
በተለይ የአየር ንብረትን በተመለከተ መዘዙን ሁሉ ዛሬ በገሃድ እየተጋፈጠች ያለችው አፍሪካ መሆኗን ኢብራሂም ኬን ጠቁመዋል። የደህንነት ጥበቃ ጉዳይም አፍሪካና አሜሪካ አብረው ሊሰሩ የሚችሉበት መስክ እንደሆነም ገልጸዋል። ጆ ባይደን በበዓለ ሲመታቸው ላይ ባደረጉት ንግግር ስለ ሀገር ውስጥም ስለ ውጭ ሽብር ፈጠራ መናገራቸውን ኬን አንስተው ለአሜሪካ የውጭው ሽብር ፈጠራ በምዕራብ አፍሪካ በምስራቅና አሁን ደግሞ በደቡባዊውም ክፍል ስጋት እየደቀነ መሆኑን አጉልተዋል።
and we need the support of America in
dagmom ka America besillalana bemerja bekul sabsebaw mella ahagurit ust lallu yedenennet taqawamochachin liadersu yemichluachaw srawochallu
President Biden beziaw yekale mahalla nigigrachaw lai hagarachawun yaalem merinet bota lai melsew lemaqonatet endemiseru menagarachaw laafrikawyan yemisetachaw andach turgum inor yihon የኢብራሂም ኬን አስተያየት አሜሪካ ያንን መሆን ከፈለገች በቅድሚያ በደፈን አህጉሩ ላይ ትራምፕ ፈጥራዋቸዋል ያሏቸውን ችግሮች ሁሉ ማስተካከል ይጠበቅባታል። በቅርቡ የተፈጸመ ብለው ምዕራብ ሰሃራ ላይ የወሰዱት ንርምጃ ጉዳይ ለአብነት አንስተዋል። ሁለተኛም በደንነትና በሌሎች ጉዳዮች ላይ አህጉሪቱን ገሸሽ ማድረጋቸውን እንደሆነ ተናግረዋል። ሶስተኛም
not even considering any aspect you know of African economy, African trade, African issues were no for 4 years were not discussed
ከአፍሪካ ምጣኔ ሀብት ዘርፍ አንዱንም ግምት ውስጥ አለማስገባት የአፍሪካን ንግድ የአፍሪካን ጉዳዮች ለአራት አመታት ያህል በዩናይትድ ስቴትስ በከፍተኛ ደረጃ ውይይት ተካሂዶበት ወይም ንግግር ተደርጎበት አያውቅም። እነዚያን ጉዳዮች ማስተካከል ከፈለጉ ቀደም ሲል ያነሳዋቸውን ችግሮች መፍታት አለባቸው። ፕሬዚደንት ኦባማ የጀመሩትን አፍሪካን በአሜሪካ አጀንዳ ላይ ማስቀመጥ መከተል አለባቸው።
ፕሬዚደንት ኦባማ የአፍሪካንና የአሜሪካን መሪዎች ዩናይትድ ስቴትስ ውስጥ ለመጀመሪያ ጊዜ ያገናኙ መሪ መሆናቸውን ስልጣን ላይ ያሉ አፍሪካን የጎበኙ አዲስ አበባ ተገኝተውም ወደ አፍሪካ ህብረት ይሄዱ ከህብረቱ መድረክም ስለ ዲሞክራሲና የህግ የበላይነት የተናገሩ አፍሪካ ምድር ላይ ሆነው ከአፍሪካ ጋር ለመናገድም ቃል የገቡ የመጀመሪያው አሜሪካዊ መሪ መሆናቸውን አስተዋውሰዋል። ሴኔጎላዊው ኢብራሂም ኬን ከቪኦኤው ጄምስ በቲ ጋር በተነጋገሩ ጊዜ አዳምጣችሁት?
አዎ።
እስቲ በዛ ላይ እንደው ጠቅለል ያለ ግንዛቤያችሁን መጀመሪያ ልውሰድ። ምንድን ነበር የፕሬዚደንት ዶናልድ ትራምፕ ወርስ አዲሱን ፕሬዚደንት ጆ ባይደንን ይተብቃቸዋል ፈተናዎች ይሆኑባቸዋል ወይም ሊሰሩ ይገባቸዋል የምትሏቸው ጉዳዮች በተለይ አፍሪካን በተመለከተ ምናልባት ሚስተር ኢብራሂም አኬን ወይ ባግባቡ ያላብራሩት ወይም ዘርዘር አድርገው ያልተናገሩት ወይም ጨርሶ ያልተናገሩት ይሄንን ማለት አለባቸው የምትሏቸው ነገሮች ካሉ ዶክተር አክሎክ ከርሶል ጀምር።
አመሰግናለሁ። አይ ኢብራሂም ኬን የተናገረው ባጭሩ ያብራራው እኔ ትክክል ነው። የትራምፕ መንግስት አፍሪካ የሚባል ታዳጊ የሆኑ ሀገሮች ያሉበት ከዓለም ህብረተሰብ ጋር ግንኙነት ያለው ተስፋ ያለው አዲስ ትውልድ ወጣት ትውልድ ያለበት አህጉር መሆኑን ትራምፕ ረስተውት ነበር ንቀውት ነበር ለማለት ይችላልው። ስለዚህ ተክላላ ከአፍሪካ አንጻር ስንመለከተው ኬ የተናገሩት አግባብ አለው አጭር ስለሆነ ሁሉንም ሽፋን ሰጥተውታል ብዬ አልገምትም። ለምሳሌ የአፍሪካ አህጉር ከዓለም አቀፍ ህብረተሰብ ጋር ያለው የኢኮኖሚ የንግድ ግንኙነት ምን ይመስላል የሚለውን ለመጥቀስ ፈልጋለሁ። አህጉሩ ትልቅ አህጉር ነው። ግዙፍ የተፈጥሮ ሀብት ያለው አህጉር ነው። ከቻይና፣ ከራሻ፣ ከተርኪ፣ ከመካከለኛው ምስራቅ ሀገሮች፣ ከአውሮፓ፣ ከአሜሪካ፣ ከካናዳ ጋር ግንኙነት ያለው አህጉር ነው። ስለዚህ በዚህ አንጻር ሲታይ ትራምፕ ያደረጉት ግፍና በደል ይህንን ታዳጊ የሆኑ ሀገሮች ያሉበትን አህጉር ንቆ እንዲያውም መሳደቡ አንድ ጊዜ እርግጠኛ ነኝ ታዳሚዎች ያስታውሳሉ shit hole countries ብሎ በብልግና የተናገረው እኔ ሁልጊዜ በምንም ልረሳው አልችልም።
ለመተርጎምም ይከብዳል እንዲህ አይነቱን ቃል በእውነት
ለመተርጎምም ያሳፍራል እንጂ ይከብዳል ሳይሆን ለመተርጎም ይችላልው ነገር ግን ያሳፍራል። ከአሜሪካ ፕሬዝዳንት ሳይሆን ከአንድ ኤሌመንታሪ ሌቨል ያለ ግለሰብ የማይናገረው ነው። አሜሪካ ታላቅ አገር ነው። ሁላችንም የምንኖረው የምንወደው አገር ነው። ዓለምን በበላይነት የሚያስተዳድር የሚያስተናግድ አገር ነው። ስለዚህ ከሳቸው የማይጠበቅ ነው ለማለት ነው። እና ኬን ግን የተናገረው በአጠቃላይ ጥሩ ነው።
በዚህ ጉዳይ መለሳለሁኝ እንደ ባለሙያ ወደ እርሶ ዶክተር አክሎግ። አቶ ኮነ እስቲ እርሶ ደግሞ የሚሰማዎትን እንደ አንድ የማኔጅመንት ባለሙያ ያብራሩልኝ።
እንግዲህ ጥሩ ባጭር ስቴትመንት ነው ኬን የተናገሩት በዚህ በሰማነው መልእክት ውስጥ። እንግዲህ አሜሪካን ባለፉት አራት አመታት ውስጥ በተለይ በትራምፕ አድሚኒስትሬሽን ጊዜ ውስጥ አፍሪካ ከአሜሪካን እይታ ውጪ ሆና እንደቆየች ነው የምናስታውሰው። ምክንያቱም ይሄ የመነጨው እንግዲህ አንደኛው ስለ አፍሪካ ካለው መረዳት ማነስ ይመስለኛል። ትልቁ ነገር ፕሬዚዳንት ትራምፕ አፍሪካን አልተረዷትም። ስለ አፍሪካ ያላቸው እውቅናና እይታ በጣም የተዛባና ወይንም ኢግኖራንስ ነው ለማለት የሚያስችል ያክል ነው። አፍሪካን የምታክል ትልቅ ሀገር፣ ትልቅ ሪሶርስ ያላት ዛሬ ሌሎች አገሮች ከአፍሪካ ጋር ያለውን ሪሌሽንሽፕ ማዳበር በሚፈልጉበት ወቅት ላይ ፕሬዚዳንት ትራምፕ የነበራቸው እይታ መልካም አልነበረም እና ይሄ በአብዛኛው ብዙ አሜሪካኖች ስለ አፍሪካ ያላቸው እውቀት የተወሰነ ነው። በዚህ ረገድ ትራምፕ ከእንደዛ ኢግኖራንት ከሆኑት ውስጥ ይመደባሉ ብዬ ነው የምገምተው። ነገር ግን ባይደን በዚህ ዙሪያ ላይ የተለዩ ናቸው ብዬ ገምታለሁኝ። ስለዚህ ባይደን አድሚኒስትሬሽን ከመምጣታቸው ሲናገሩም አፍሪካን ኢንጌጅ እናደርጋለን፣ ሌላውን ዓለም ኢንጌጅ እናደርጋለን፣
አብረን እንሰራለን፣
አብረን እንሰራለን ወደ ፓሪስ አግሪመንት፣ ወደ ዓለም ዩናይትድ ኔሽን አግሪመንቶችን፣ ትራምፕ ያቋረጣቸውን ስምምነቶች ሁሉ እንቀጥላለን በማለት የተናገሩበት ሁኔታ ነው። በተለይም ባይደን የሚለዩት ምንድን ነው? ረዥም ጊዜ በአሜሪካ መንግስት ውስጥ በመስራት ለጥቁሮች መብት ከደቡብ አፍሪካ የአፓርታይድ ስርዓት ጀምሮ፣ የዚምባብዌ የቅኝ ግዛት ዘመን ጀምሮ ለጥቁሮች በመከራከር የሚታወቁ ፕሬዚዳንት ሆነው ነው የመጡት። አሁን ይህ እንግዲህ እንዲህ አይነት ባህሪ ያላቸው ብዙ የአሜሪካ ፕሬዚዳንቶች አይታዩም። ስለዚህ ባይደን አፍሪካን ይረዷታል፣ የተረዱ ሰው ናቸው፣ መረዳት የሚችሉ ሰው ናቸው ብዬ ገምታለሁ። ትልቁም የምንፈልገውም ነገር ምንድን ነው? አንደርስታንዲንግ ነው፣ መረዳት፣ አፍሪካን መረዳት እንዲኖራቸው ነው የምንፈልገው እና በዚህ ረገድ ባይደን ለየት ያሉ ሰው ናቸው ብዬ ገምታለሁ።
ኬን ሲናገሩ አሜሪካ የዓለም መሪ ወይም ልዕለ ሀያል የመሆንና ያንን የመሪነት ሚና መጫወት ከፈለገች ከዓለም ጋር መስራት አለባት፣ አብራ መሆን አለባት ብለው ነበረ ቀደም ሲል በሰማችሁት ቃለ ምልልስ ውስጥ። እናም አፍሪካንም አለመጎብኘታቸውን አንስተዋል። አፍሪካን ወደ ውጭ ማስቀረታቸውን መጣላቸውን አንስተዋል። ነገር ግን እንደ ስራ ፈጣሪ ልጃቸው፣ እንደዚሁም ደግሞ በተለየ መንገድ ደግሞ በግብረሰናይም በሌላም ሁኔታ ባለቤታቸው አፍሪካን ጎብኝተዋል እና ሙሉ በሙሉ አፍሪካን ገለል አድርገዋል ወይም ረስተዋታል ማለት ይቻላል? ትራምፕ ራሳቸው የሚሆኑ የትራምፕ አስተዳደር?
አይ በቤተሰብ ደረጃ ያደረጉት ትራምፕ ምንም የሚካድ አይደለም። ግን አንድ ሀገር እንኳን ታላቅ የሆነ እንደ አሜሪካ ያለ ሀገር ሌላም ቢሆን የአገሮች የመንግስታት ግንኙነት ነው ዋናው ወሳኝ። በፖሊሲ በኩል ለምሳሌ የዓለም ጤና ጥበቃ ድርጅትን እንዲሁ ወደ ጎን ሲተው በዚያ የሚኖረው አሉታዊ ውጤት ምንድን ነው ብሎ ማሰብ ይኖርባቸው ነበር። የፓሪሱ ድርድር የዓለም የአየር መዛባት ኢትዮጵያንም አፍሪካንም አውሮፓንም ይህንም ሀገር ይመለከታል። ከዚያ በሚወጡበት ጊዜ ማሰብ ያለባቸው የአሜሪካ መንግስት ለብቻው ተነጥሎ ሊኖር አይችልም። ሌላው በጣም ወሳኝ የሆነው ፓንደሚኩን ወረርሽኙን ብንመለከት ይሄ ወረርሽኝ ከኤዥያ ተጀመረ ተባለ፣ ከውሃን መጣ ተባለ፣ ከቻይና ይሁን ግን ዓለምን በሙሉ እጅግ በጣም በሚዘገንን ደረጃ አሉታዊ በሆነ ሁኔታ የዓለምን ኢኮኖሚ እጅግ በጣም በሚያስደነግጥ ሁኔታ ለብዙ ዓመታት ለአስርት ዓመታት አሉታዊ የሆነ ውጤት አምጥቷል። ስለዚህ በመንግስት ደረጃ ነው እኔ የማየው። በመንግስት ደረጃ የአሜሪካ ግንኙነት ከሌሎች መንግስታት ጋር፣ ከአውሮፓ መንግስታት ጋር፣ ከአፍሪካ መንግስታት ጋር፣ ከኤዥያ መንግስታት ጋር፣ ከቻይና ለምሳሌ አሁን ቻይናን ተፎካካሪ ተብላ የምትጠራው በኢኮኖሚ በዓለም ደረጃ ሁለተኛውን ክፍል የያዘች ቻይና ናት። እነዚህ ሀገሮች ጋር ግንኙነት ካልተጠናከረ ለአሜሪካ የሚጓዛታል ብለው አላዩትም። ስለዚህ በቤተሰብ ደረጃ ልጆቻቸው ቤተሰብ ባለቤታቸው መሄዳቸው አይደለም ወሳኙ። ወሳኙ ፖሊሲ ነው፣ አመራር ነው። የውጭ ጉዳይ ግንኙነቱ የአሜሪካ አሉታዊ በሆነ ደረጃ ነው የተካሄደው በትራምፕ መንግስት ወይንስ አይደለም የሚለው እኔ በጣም ያስደነግጠኝ ነበር። በፈቃደኝነት ሁላችንም መተን እዚህ ሀገር እንኖራለን። እኔ ሁለተኛ ደረጃ ትምህርት ቤት የተማርኩት እዚህ ሀገር ነው። ምንም እንኳ ቋንቋውን ተምሬ እዚህ ሀገር ብኖርም እንደ አሜሪካዊ እና ትውልዴ ኢትዮጵያዊ እንደመሆኑ መጠን እኔንም ያገባኛል የሚል እምነት አለኝ እና አንተ አያገባህም ብለው ነው እሳቸው እንትን የሚሉት ለአፍሪካውያን ምንም ሚና አልሰጧቸውም፣ ለጥቁሮች ምንም ሚና አልሰጧቸውም፣ ለእስያውያን ምንም ሚና አልሰጧቸውም። ይህንን ሁኔታ የባይደን አድሚኒስትሬሽን ወይም መንግስት ይለውጠዋል ብዬ ገምታለሁ።
እንደ ምጣኔ ሀብት ባለሙያ ዶክተር አክሎግን የምጠይቀው ነገር የሀገሮች ወይም የአህጉሮች አቅም እንደሚያውቁት በአጠቃላይ የሀገር ውስጥ ምርታቸው ወይም ደግሞ በሌሎች ምጣኔ ሀብታዊ መለኪያዎች በሀብት ምንጭና በመሳሰሉት ሊለካ ይችላል። ለመሆኑ ምኗ ነው አፍሪካ አሜሪካን የባይደን አስተዳደርንም ይሁን የትራምፕ አስተዳደርን ወይም ሌሎችን ሊያማልልና ሊስብ የሚገባው ወደዛ ሊሄዱ የሚያነቃቃና የሚያነሳሳቸው? ሀብቷ ነው? ሰላሟ ነው? መልኳ ነው? ምን አላትና አፍሪካ እነዚህ ሀገሮች ይሳቡ? እስቲ አብራሩልኝ ይሄንን።
እሺ፣ ምሳሌዎች እየጠቀስኩ ለማብራራት እሞክራለሁ። አንደኛ የአፍሪካ አህጉር ከ54 ይመስለኛል ሀገሮች ያሉበት ታላቅ አህጉር ነው። ለምሳሌ ናይጄሪያን እንውሰድ። ናይጄሪያ የህዝቧ ብዛት በ2050 የአሜሪካን ህዝብ ያክላል ተብሎ ይነገራል። የናይጄሪያ ኢኮኖሚ
በሰላሳ ዓመት ውስጥ
አዎ፣ የአሜሪካን ህዝብ 310 ሚሊዮን በላይ ማለት ነው። እና አሜሪካን ህዝብ ያክላል በሚባልበት ጊዜ ያን ህዝብ እኮ ይሸምታል፣ ይገዛል፣ ይሸጣል፣ ይፈጥራል። እና በናይጄሪያ ውስጥ ገዢ አለ፣ የተፈጥሮ ሀብት አመርች አለ፣ ከናይጄሪያ የምንፈልገው ነገር አለ የሚል ጥያቄ ብንጠይቅ፣ የግል ክፍሉን የአሜሪካን ብንጠይቅ አለ ነው የሚለው። ምክንያቱም የግል ክፍሉ ከናይጄሪያ ጋር በሚነግድበት ጊዜ ገቢ እያደገ ይሄዳል፣ እዚህ ሀገር የስራ እድል እየተፈጠረ ሊሄድ ይችላል። በተመሳሳይ ደረጃ ደግሞ ናይጄሪያም ትጠቀማለች ማለት ነው። የተፈጥሮ ሀብትን እንመልከት። ግዙፍ የተፈጥሮ ሀብት ያለበት አህጉር የትኛው ነው ብለን የምንጠይቅ አፍሪካ ነው። እንዲያውም በጣም እኔ የሚያስፈራኝ ምንድን ነው፣ የአፍሪካ ሀገሮች በፍጥነት ባለማደጋቸው የተፈጥሮ ሀብት ተጠቃሚ የሆኑት አውሮፓውያንና ምዕራባውያን ናቸው የሚል እንትን ነው ያለኝ እኔ። ይሄ የተፈጥሮ ሀብት በጣም ፕሬሸስ የሆኑ የሚፈለጉ ነገሮች ለኤሌክትሮኒክስ የሚፈለጉ፣ ለአርቲፊሻል ኢንቴሊጀንስ የሚፈለጉ፣ ለማምረቻ ኃይሎች፣ ለጦር መሳሪያዎች የሚፈለጉ ነገሮች አፍሪካ ውስጥ አሉ? የሉም? አሉ። ዛየር ኮንጎ ዲሞክራቲክ ሪፐብሊክ በጣም የተፈጥሮ ሀብት ባለቤት ሀገር ናት። ይህንን የተፈጥሮ ሀብት ማን ይፈልገዋል? ቻይና ትፈልገዋለች፣ ራሻ ትፈልገዋለች፣ ተርኪ ትፈልገዋለች፣ አሜሪካኖችም ይፈልጉታል። ስለዚህ አፍሪካ እንዲሁ ለማኝ አህጉር አይደለም፣ ሸማች አህጉር ነው። ኢንቨስትመንት እድል ያለበት አህጉር ነው። ስለዚህ ላወቀበት ቅድም የናይጄሪያንን ምሳሌ ያቀረብኩ እንጂ ኢትዮጵያን ብንወስድ፣ ግብፅን ብንወስድ፣ ዛምቢያን ብንወስድ፣ ደቡብ አፍሪካን ብንወስድ እነዚህ ሁሉ እድል የሚፈጥሩ ለዓለም አቅርቦት ዓለም ለሚፈልገው ነገር የተፈጥሮ ሀብት የሚያቀርቡ እና ገበያቸው ሰፊ ነው። ስለዚህ በተፈጥሮ ሀብት ብቻ ብንመዝነው የአፍሪካ አህጉር እጅግ በጣም ገና ያልተዳሰሰም ሀብት አለ። ያንን ያልተዳሰሰ ሀብት ማን ይሻመዋል ብለን መጠየቅ ይኖርብናል። ቻይናዎች አውቀውበታል። በዚህ አጋጣሚ የምንጠቅሰው ቻይናዎች ስላወቁበት መሰረተ ልማት በየቦታው ያካሄዳሉ። የአሜሪካ የግል ክፍል ቢሳተፍ ለአሜሪካም ይጠቅማል፣ ለአፍሪካም ይጠቅማል። ስለዚህ ይሄ የአፍሪካ አህጉር ጠቃሚነቱን ነው ያላወቁት ትራምፕ። እኔ እንደሚመስለኝ ግን አሁን በባይደን አስተዳደር ውስጥ የተመረጡ ግለሰቦች የውጭ ጉዳይ ሚኒስትር ዴዚግኔት የሆኑት የምክትል ፕሬዚደንቷ ካሜላ ሃሪስ እና አማካሪዎቻቸው ይህንን ሁኔታ በደንብ አድርገው ያውቁታል። አፍሪካ እንዲሁ የምትናቅ አህጉር አይደለችም የሚል እምነት አላቸው። ስለዚህ በዚያ እምነታቸው መሰረት የአፍሪካ አህጉርም ይጠቀማል፣ አሜሪካኖችም ይጠቀማሉ። በመጨረሻ ልለው የምፈልገው ነገር አቶ ሰለሞን ከፈቀድክልኝ ያለውን ግንኙነት እስኪ እናጤ ነው። ያለው ግንኙነት እኮ የህዝብ ግንኙነትም ጭምር ነው። በህዝብ ግንኙነት መስፈርት ብቻ እንየው። በህዝብ ግንኙነት መስፈርት ስናየው ጥቁር አሜሪካኖች በጣም ወሳኝ የሆነ ሚና አላቸው አሜሪካ ውስጥ። ባይደን አይመረጡም ነበር የጥቁር አሜሪካኖች በደንብ አድርገው ባይሳተፉ ኖሮ። ጆርጂያ የሆነውን በቅርብ እከታተላለሁ። ወንድሞቼ እህቶቼ እዚያ ያሉት የተሳተፉበት ሁኔታ ስለሆነ የጥቁር አሜሪካኖች ከአፍሪካ ጋር ያላቸው ግንኙነት ወሳኝ ነው። ለወደፊቱ እንዲያውም እጅግ በጣም ወሳኝ የሆነ ሚና የሚጫወቱበት ሁኔታ አለ። ስለዚህ ከዚያ ከህዝቡ ስብጥር አንጻርም ስመለከተው ስትራቴጂክ የሆነ ወሳኝ የሆነ ግንኙነት በአሜሪካና በአፍሪካ አህጉር መካከል መፈጠር አለበት። ይህንን ነው የበቀሉት ትራምፕ ላለሁ።
አቶ ኮነ እስቲ የእርሶን ሚዛን ደግሞ ይስጡን።
አሁ እንግዲህ አሜሪካን ለሀገሮችን ከድህነት ሊያወጣ የሚችል ከፍተኛ የገበያ አቅም አላት። ብዙ ሀገሮች እንደ ቬትናም፣ እንደ ካምቦዲያ፣ እንደ ኮሪያ ያሉ ሀገሮች አሜሪካን ጋራ በነበራቸው የኢኮኖሚ ግንኙነት አሜሪካንም ገበያዋን ለእነዚህ ሀገሮች በመክፈቷ ምክንያት ወደ እድገት ሊመጡ ችለዋል። አሁንም በተመሳሳይ ሁኔታ ከአፍሪካ ጋራ አሜሪካ በሚኖራት ግንኙነት ውስጥ አፍሪካ ይሄ የሁለቱም ዊን ዊን ወይም ለሁለቱም ጥቅም የሆነ የአሜሪካንንም ኢኮኖሚ ሊረዳ የሚችል አፍሪካንም ከድህነቷ ሊያወጣ የሚችል መልካም ግንኙነት ለመፍጠር የሚቻልበት ሁኔታዎች አሉ። ይህንን ሳይረዱ ግን አንዳንድ ጊዜ በዓለም ላይ ያለው አመለካከት ይሄ ከዘረኝነትም ከኮሎኒያሊዝምም የመጣው አመለካከት አፍሪካን ሪሶርስ አቅራቢ ብቻ ይሄ ጥሬ ሀብቷን ለሌሎቹ ዓለም እያቀረበች በድህነት ውስጥ እንድትኖር የሚያደርግ ጫናዎች ሲፈጠሩ እንመለከታለን። ይህንን እንግዲህ የመቋቋሙና ቅድም የገለጽኩትን አንደርስታንዲንግ እንዲኖር የማድረጉ ነገር ከአፍሪካውያን ዘንድ ይጠበቃል። ዝም ብለን ሪሶርሳችንን አፍሪካ በጣም ትልቅ ሪሶርስ ያላት ናት፣ ትልቅ የፖፑሌሽን ወይም የህዝብ ብዛት አለ። ይህ የህዝብ ብዛት ደግሞ ከጥቂት ጊዜ በኋላ ሸማች ይሆናል። ሸማች ሆነ ማለት ለሌሎች ሀገሮችም ገበያ የተመቻቸ ይሆናል። ይህንን ቻይናውያን ከአሜሪካውያን ቀደም ብለው የተመለከቱት ይመስላሉ። ምንም እንኳን የአፍሪካን ሪሶርስ ላይ ያተኮረ የኢኮኖሚ ፖሊሲ ቢኖራቸውም በቅርቡ ግን የጋራ አፍሪካውያን የራሳቸውን ኢኮኖሚ አሳድገው ጥሬ ዕቃ አቅራቢ ብቻ ሳይሆን ጥሬ ዕቃቸውን ወደ ምርትነት ቀይረው ኤክስፖርት የሚያደርጉና የሚገዙ ሲሆኑ የአፍሪካ ጥቅም ከሚገባው በላይ በጥቂት ዓመታቶች ውስጥ ይጨምራል ብዬ አስባለሁ። ይህንን አርቆ መመልከት አልቻለም የትራምፕ አድሚኒስትሬሽን። ምንም እንኳን አንዳንድ ከቻይናዎች ጋር ሊወዳደሩ የሚችሉበትን ስትራቴጂ እንደ ኬንያ አንዳንድ ሀገሮች ላይ ሞዛምቢክ አካባቢ ሄደው ኢንቨስት ቢያደርጉም የሚገባውን ያህል አልተደረገም እና የባይደን አድሚኒስትሬሽን ሲመጣ ይህንን በአርቆ አሳቢነት ከተመለከተው ለአሜሪካንም ለአፍሪካም የጋራ ጠቀሜታ ሊኖረው የሚችል ትልቅ ስትራቴጂ ከዛ ውስጥ ይወጣል ብዬ አስባለሁ። በተለይም የባይደን አድሚኒስትሬሽን ከምክትል ፕሬዚዳንቷ ጀምሮ ከፖሊሲ አማካሪዎች እና በተለይም በዲፌንስ ዲፓርትመንት አካባቢ በትላልቅ ቦታዎች ላይ አፍሪካን አሜሪካን መሰየማቸው አፍሪካን የመረዳትና አብሮ ወደ መስራት ሁኔታዎችን ይወስዳል ብዬ አስባለሁኝ። አሜሪካን ጠቃሚ የሆነ የሴኩሪቲ ኢንቴሊጀንስ አላት፣ ጠቃሚ የሆነ የኢኮኖሚ አቅም አላት። ከአፍሪካ ጋር ብትሰራ መልካም የሆኑ ነገሮች ይመጣሉ ብዬ አስባለሁኝ እና ይሆናልን ብዬ ገምታለሁኝ። ምክንያቱም አሜሪካ የነፃ ንግድና ኢኮኖሚ ጥቅም ላይ የተመሰረተች ሀገር ናት እና አፍሪካ ጠቃሚነቷን ስታሳያት አሜሪካ ማትሳተፍበት ምክንያት አይኖርም ብዬ አስባለሁ።
ወደዚህ የአፍሪካ አስፈላጊነት የአፍሪካ ምንነት ጉዳይ ወደ መጨረሻ እመለሳለሁኝ። ንግግራችንን ከሚቀጥለው ርዕሳችን ጋር ለማገናኘትና መልክ ለማስያዝ ሁለታችሁም በውጭ ያሉ ኢትዮጵያውያን በውሃ ጉዳዮች ላይ የሚሰሩ ባለሙያዎች መማክርት ተቋም አባላት መሆናችሁን ነግራችሁኛል። በመጀመሪያ የዚህን ተቋም ምንነት ባጭር ውስጥ የህዝብ ግንኙነት ኃላፊም ስለሆኑ እርስዎ አቶ ኮነ ይንገሩኝ።
እንግዲህ ይሄ የኢትዮጵያ ውሃዎች መማክርት ወይም በእንግሊዝኛው አጠራር ኢትዮጵያን ዋተርስ አድቫይዘሪ ካውንስል በውጪ ሀገር በተለይም በሰሜን አሜሪካ ባሉ ኢትዮጵያውያንና ኢትዮጵያን የሚወዱ የውሃ ልማት ሳይንቲስቶች፣ ባለሙያተኞች፣ ምሁራን፣ ተመራማሪዎች በአንድነት ስብስብ ሆነው ያቋቋሙት ድርጅት ሲሆን ዓላማውም ኢትዮጵያን ከድህነት እና ኋላቀርነት ነፃ ለማድረግ እንዲሁም ፍትሐዊ፣ ሚዛናዊ የሆነና ለረጅም ጊዜ ዘለቄታነት ያለው የአባይና የሌሎች የኢትዮጵያ ወንዞች እንክብካቤና አጠቃቀም እንዲኖር ለማድረግ ምርምርን፣ ጥናቶችን በማካሄድ የፖሊሲ ሀሳቦችን በማቅረብ የልማት ፕሮጀክቶችን ማካሄድ እና በተለይም ስለ ህዳሴ ግድቡና ሌሎች የኢትዮጵያ ልማት ስራዎች በዓለም ደረጃ በተለይም በሰሜን አሜሪካና በዩሮፓ ባሉት ትላልቅ ተጽዕኖ ባላቸው ፖለቲከኞች ዘንድ ትክክለኛው ግንዛቤ እንዲኖር በማድረግ ላይ የሚሰራ ተቋም ነው። ትርፍ አልባ ነው።
የሚሰራው ለትርፍ አይደለም።
አይደለም። ፖለቲካል፣ ሃይማኖት፣ ቋንቋ፣ ዘር ልዩነት ላይ ሳያተኩር ኢትዮጵያውያንን በሙሉ የሚያሳተፍና እያንዳንዱም ተሳታፊ ደግሞ ባለው እውቀትና ሙያ ለአገሩ ልማት አስተዋጽኦ እንዲያደርግ እድልን የሚሰጥ ትልቅ ድርጅት ነው። በርካታ ኢትዮጵያውያን ምሁራኖች በዚህ ውስጥ ተሳታፊዎች ናቸው። ከዩኒቨርሲቲ ፕሮፌሰር፣ ትላልቅ ካውንስለሮች፣ ትላልቅ የህግ ባለሙያዎች፣ ኢኮኖሚስቶች፣ እነዚህ ሁሉ የሚሳተፉበት ትልቅ ድርጅት ነው። በስሩ ደግሞ ሌሎችንም በዚህ በአባይ ዙሪያ የሚሰሩ ድርጅቶችን በሚኒሶታ፣ ሎስ አንጀለስ፣ በፊኒክስ እንደዚሁም በአድቮኬሲ ዙሪያ የተሰማሩ ሌሎችንም የአድቮኬሲ ድርጅቶችን በምርምር ላይ ያተኮረ መመሪያዎችን በማዘጋጀት እና በማሰራጨት አብረውን እንዲሰሩ የሚያደርግ ትልቅ ድርጅት ነው። በአውሮፓ ሌላ ብራንች አለው። በአውስትራሊያም እንደዚሁ ህብረት እያደረግን አብረን የምንነጋገራቸው የግርድ ሰፖርት ግሩፖች አሉ። እንግዲህ እንደ ከለላንድ ትልቅ አሰባሳቢ ሆኖ በዚህ በአባይ ዙሪያ ላይ፣ በውሃ ጉዳዮች ዙሪያ ላይ ትልቅ ምርምርና ጥናት የሚያደርግ ድርጅት ነው። የድርጅቱ ሊቀመንበር ደግሞ ዶክተር አክሎግ ቢራራ ናቸው። እዚህ ያሉ እሳቸውም በዚህ ነገር ላይ ጨምራሉ ብዬ አስባለሁ።
ዶክተር አክሎግ፣
ወንድሜ አቶ ኮነ በደንብ አድርጎ ገልጾታል። ለምን ተቋቋማችሁ የሚል ጥያቄ ብታቀርብልን ወንድሜ አቶ ሰለሞን የምመልሰው የሚከተለውን ነው። የተቋቋምንበት ዋናው ምክንያት የህዳሴ ግድብ ስኬታማ እንዲሆን እንቅስቃሴ የኢትዮጵያ መንግስት ሲያደርግ በኢትዮጵያ መንግስት ላይ እጅግ በጣም የሚያስፈራና ተቀባይነት የሌለው ጫና መካሄድ ጀመረ። ሲካሄድ በተለይ ዓለም ባንክና የአሜሪካ የገንዘብ ድርጅት ትሬዠሪ
የገንዘብ ሚኒስቴር
በጣም ከፍተኛ ጫና ሲያደርጉ ስናያቸው ይሄ እንዴት ሊሆን ይችላል? ኢትዮጵያ እኮ መብት አላት፣ ሉዓላዊ ሀገር ናት። አብዛኛው ውሃ የናይል ወንዝ የሚመጣው ከኢትዮጵያ ነው። 86% የሚሆነው ከአባይ ነው የሚመጣው እና እንዴት ይሄድ ይሆናል በሚለው ተሰበሰብ። ሌላውን አይ ቲንክ ወንድሜ አቶ ኮነ በደንብ አቅርቦታል። ከዚያ በኋላ በውጤት ደረጃ ብዙ ስራዎችን ሰርተናል። ለምሳሌ ለተባበሩት መንግስታት ድርጅት በተለይ ሴኩሪቲ ካውንስል ውይይት በተደረገበት ጊዜ ግብጽ አግባብ በሌለው ሁኔታ ለማካረር ስኬታማ አደርጋለሁ በሚል በተሳሳተ መንፈስ ወደ ሴኩሪቲ ካውንስል ወደ ተባበሩት መንግስታት ሴኩሪቲ ካውንስል ስታቀርበው ወንድማችን አቶ ኮነ ነው እንዲያውም በቅልጥፍና ሰነድ አዘጋጅተን ወደዚያ ልከናል። የአፍሪካ ሀገሮች ደግሞ ለኢትዮጵያ ድጋፍ እንዲሰጡ ለማድረግ ሞክረናል። እየተባበርን በተቻለ መጠን ትርክቱን ግብጽ የምትለው ይሄ ግድብ ይጎዳኛል ነው። እኛ ደግሞ የምንለው ይሄ ግድብ አይጎዳም፣ ለሁሉም ሀገሮች ይጠቅማል። የኢትዮጵያ ሕዝብ ወገኖቻችን፣ እህቶቻችን፣ እናቶቻችን እንጨት እየተሸከሙ እኮ ነው የሚያበስሉት እና የኢትዮጵያ ሕዝብ 65 ሚሊዮን የሚሆነው ሕዝብ የመብራት አገልግሎት የለውም። የግብጽ ሕዝብ አብዛኛው 99% የሚሆነው የመብራት አገልግሎት አለው፣ የውሃ አቅርቦት አለው። የኢትዮጵያ ህዝብ ውሃ አያገኝም። ምንም እንኳ የውሃ እንባ ትባል እንጂ ኢትዮጵያ ውሃ የማያገኘው ህዝብ በጣም ብዙ ነው። ግን በኢኮኖሚ መስፈርት ስናየው፣ በእድገት መስፈርት ስናየው፣ በስራ እድል መፍጠር መስፈርት ስናየው፣ በኢንዱስትሪ ልማት ስናየው፣ የገጠሩን ኢኮኖሚ ለማልማት በዚያ አንጻር ስናየው የህዳሴ ግድብ ወሳኝ ነው። እንዲያውም ማመሳከር የሚቻለው ማነጻጸር የሚቻለው ከሁበር ዳም ጋር ነው። የአሜሪካ የሁበር ግድብ በተሰራበት ጊዜ ከዚያ በኋላ ያለውንን ሂዶ ያየ ሰው ሁላችንም በዚህ ሀገር የምንኖር ሄደን እንዳየነው እገምታለሁ። ያን አካባቢ በእርሻ ልማት፣ በከተሜነት ልማት እንዴት ሊበለጽግ ቻለ ብለን የምንጠይቅ ያን ወሳኝ የሆነ መሰረተ ልማት ስለተካሄደ ነው። ስለዚህ ኢትዮጵያም ያላትን የራሳንን ውሃ ተጠቅማ ግድቡን መስራቷ ለግብጽም አይጎዳም፣ ለሱዳን እንዲያውም ይጠቅማል፣ ለግብጽም ይጠቅማል፣ ለኢትዮጵያም ይጠቅማል። ስለዚህ የጋራ ጥቅም መኖር አለበት በሚለው መንፈስ ነው ይህንን ድርጅት አቋቁመን ጥናትና ምርምር የምናካሄደው እና ተሳታፊዎችንም እያበዛን ለመሄድ የቻል ነው።
ፕሬዚደንት ትራምፕ ወይም አስተዳደራቸው አፍሪካን ጨርሶ ረስቷል እንዳንል፣ በእነዚህ በሶስት ሀገሮች መካከል ለምሳሌ በሱዳን በግብጽና በኢትዮጵያ መካከል የነበረውን ድርድር የገንዘብ ሚኒስቴር መስሪያ ቤቱ ይዞ ሲያንቀሳቅስ ነበረ። በእርግጥ በታዛቢነት ነበር የተባለው፣ በኋላ ኢትዮጵያ በማትፈልገው ወይም በተቃወመችው መንገድ አልቋል ያ ድርድር። ከዛ በኋላም ፕሬዚደንቱ ከግብጽ ጋር የነበራቸው ግንኙነት ወይም ደግሞ ከእስራኤልና ከሱዳን መሪዎች ጋር በተነጋገሩበት ጊዜ ያነሱት ሀሳብ ኢትዮጵያን ትንሽ ቅር አሰኝቷል። ዋናው ነገር ግን በዚህ ደረጃም ቢሆን የፕሬዚደንት ትራምፕ አስተዳደር በአፍሪካ ጉዳዮች ላይ ትንሽ ትኩረት የሰጠ ይመስላል። ቢሮአቸው ድረስ እስከ መጋበዝ ድረስ ባለስልጣናቱን ያ የነበረውን ሁኔታ እንዴት ነው እናንተ የምትመለከቱት? በቅርብ እየተከታተላችሁት ያላችሁ ስለሆነ አንዳንድ ጎጂ ናቸው የሚባሉ እንቅስቃሴዎችን ለመቀልበስ ወይም ደግሞ ብዙ ጎጂ ተጽዕኖ እንዳይኖራቸው ለማድረግ ምን አድርጋችኋል? በዝርዝር በአሜሪካ ደረጃ የሚሆን በሌሎች አካባቢዎች ቀደም ከገለጻችሁልኝ በተጨማሪ
የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። ውይይታቸው አልተጠናቀቀም። ሰለሞንና እንግዶቹ ተመልሰው ይመጣሉ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። ወደ ሰለሞንና ተወያዮቹ ልመልሳችሁ።
አቶ ኮነ፣
እንግዲህ የፕሬዚዳንት ትራምፕ አድሚኒስትሬሽን በዚህ የኢትዮጵያ የሱዳንና የግብጽ ድርድር ላይ መሳተፉ ሳይሆን ይህንን ለማድረግ የተነሳሳበት ዋናው ሞቲቭ ወይንም ፍላጎቱ ምንድን ነው? ድርድሩስ ሚዛናዊ ነው ወይ የሚለውን ነገር ነው በደንብ መመልከት የሚያስፈልገን። ይህንን ድርድር ማድረጉ ብቻ የትራምፕ አድሚኒስትሬሽን ለአፍሪካ ትኩረት ነበረው ብሎ ለማለት አያስደፍረኝም። ምክንያቱም የድርድሩ ዋና ዓላማ የግብፅን ጥቅም የማስከበርና ምናልባትም የአሜሪካንን ሳይሆን ፕሬዚዳንት ትራምፕ በዚህ ዙሪያ የሚኖራቸውን ጥቅም ለማስጠበቅ ተብሎ የተሰራ ነው ብዬ ነው የምገምተው። ድርጅታችንም የኢትዮጵያ ውሃ ጉዳዮች መማክርትም ገና ከጅማሬው ይህንን ሚዛናዊ ያልሆነ ድርድር ነው የተመለከተው። አንደኛ ነገር ብዙ ድርድሮ በአገሪቷ የውጭ ጉዳይ ሚኒስቴር አማካኝነት የሚካሄዱ መሆናቸው ቀርቶ የዓለም ባንክንና የአሜሪካንን ግምጃ ቤት ወደ ድርድሩ በማስገባት ኢትዮጵያን ልታገኝ የምትችለውን ገንዘብ በማሳየት በዚህ ገንዘብ አገሪቷ የራሷን የውሃ ጥቅሟን አሳልፋ እንድትሰጥ የማድረግ የማግባባትና የማሻሻጥ ድርድር ሆኖ ነው ያየ ነው። ይህም ድርድር ትክክል አይደለም። በተለያየ መንገድ የአሜሪካን በተለይም ራሳቸው ፕሬዚዳንት ትራምፕ ጦርነትን እስከሚጋብዝ ድረስ ሄደው በአንድ ሀገር ነጻ በሆነች ሀገር ላይ ተጽዕኖ በማድረግ እጅ መጠምዘዝ ያህል ድርድር ለማድረግ መሞከር አፍሪካን የመናቅ አይነት ነው። ብዙ ጊዜ አሜሪካኖች አፍሪካ ሲባል ኢጅፕት ይመስላቸዋል። የአሜሪካን ቱሪስቶች አብዛኛዎቹ አፍሪካ ሄደን መጣን የሚሉት ኢጅፕት ሄደው ፒራሚዱን ጎብኝተው ነው። አፍሪካ ግን ከግብጽ በላይ ናት። ትልቁ ሀብት ያለው በሌሎቹ የአፍሪካ ሀገሮች ነው እና የተዛባ አመለካከት ነበረ። ወደ ድርድር የተሄደበት ምክንያት አላማውም ኢትዮጵያን ነጻ የሆነችን አገር በተለይም 60% የሆነው ህዝቧ በጨለማ የሚኖርን ህዝብ ይህንን ጥቅሟን በሚቋቋም መልኩ 5% ብቻ ነው የግብጽ ድሃ የሚባለው ህዝብ። ስለዚህ ሚዛናዊ ባልሆነ ሁኔታ ኢትዮጵያ ላይ ተጽዕኖ በማድረግ ወደ ድርድር እንዲሄዱ ያደረጉበት መንገድ ነው። ይህንን ደግሞ የውሃ ጉዳይ መማክርት ደብዳቤዎችን በመጻፍ ለአሜሪካን ትሬዥሪ፣ ለራሱ ለፕሬዚዳንት፣ ለዋይት ሀውስ፣ ለሌሎችም በዚህ ድርድር ላይ ለተሳተፉት ሁሉ አቋሙን በግልጽ በማሳወቅ የኢትዮጵያን ጥቅም የሚጎዳ ድርድር መሆኑን በጥልቅ አሳውቀናል እና ትክክለኛ ሚዛናዊ የሆነ ድርድር በማድረግ አፍሪካ ከድህነቷ ልትወጣ የምትችልበት መንገድ ውስጥ ተሳትፎን በማድረግ ኢትዮጵያ ከድህነት የምትወጣበትን አፍሪካ የኤሌክትሪክ ተጠቃሚ ሆኗ ኢኮኖሚዋ የሚያድግበትን ሁኔታ የሚያመቻች ድርድር ቢሆን ኖሮ ለትራምፕ አድሚኒስትሬሽን ትልቅ የፖለቲካ ድል ይሆን ነበረ። ነገር ግን ያንን አላየንም።
ዶክተር አክሎግ እስቲ የሚጨምሩት ነገር ካለ እርስዎ?
አዎ፣ የእኛን ተቋም ያሳሰበው ሚዛናዊ እና ፍትሐዊ መፍትሄ። እርግጥ ነው የአሜሪካ መንግስት የራሱ ፍላጎት አለው። ሱዳን ከእስራኤል ጋር እንድታረቅ ማድረጉ አግባብ አለው። ምንም የሚካድ ነገር አይደለም። ለሰላም፣ ለፍትህ፣ ለአብሮነት የዓለም ሕዝብ መተባበር አለበት። ስለዚህ በዚያ በኩል ያደረጉት ሂደት ውይይትና ንግግር ጥሩ ነው። ግን ያንን እድል ተጠቅመው በኢትዮጵያ ላይ ያደረጉት ኢፍትሐዊ የሆነ ጫና ነው ያሳሰበን እኛን። እሳቸው በሽምግልና የአሜሪካ መንግስትና ዓለም ባንክ ይው በተባለበት ጊዜ ፍትሃዊነት የሚጠይቀው ሚዛናዊ የሆነ አቋም እንዲኖር ነው። ኢትዮጵያም እንድትጠቀም፣ ሱዳንም እንድትጠቀም፣ ግብጽም እንድትጠቀም ቢሆን ኖሮ ልል ብለን እንቀበለው ነበር። ያ አልሆነም። ለምሳሌ ፕሬዚደንት ትራምፕ እጅግ በጣም የዘገነነኝና ድርጅታችን ያስቆጣው አይ ግብጽ እኮ አማራጭ ከሌላት ይህንን ግድቡን ቦምብ ለማድረግ ትችላለች። አንድ መንግስት እኔ ሰምቼ አላውቅም ሪሊ የትም ዓለም ግጭቶች ይፈጠራሉ። በመንግስታት መካከል፣ በሀገሮች መካከል ግጭቶች ይፈጠራሉ። በተለይ ታላቅ የሆነ እንደ አሜሪካ ያለ ታላቅ አገር ያን ግጭት ወደ ጦርነት ወደ እልቂት እንዳይሄድ ነው ያለው ኃላፊነት። ኦባማ ቢሆኑ ኑሮ አያደርጉትም፣ ባይደን ቢሆኑ ኑሮ አያደርጉትም የሚል እምነት አለኝ። ወይም ክሊንተን ወይም ደግሞ ቡሽ፣ ግን እሳቸው አደረጉት። ቦምብ ብታደርግ ግብጽ ብለው የተናገሩት እጅግ በጣም ያሳዝናል። ምክንያቱም ግብጾችን ድፍረት ነው የሰጧቸው። ይህንንም ለካ ለማድረግ እንችላለን የሚል ስሜት እንዲኖራቸው ነው ያደረጉት። ሁለተኛ ኢፍትሐዊነቱን የሚገልጸው ምንድን ነው? እርዳታ አቆማለሁ አሉ። የተናገሩት በጣም የሚዘገንን ነው። አንድ ሀገር ሉዓላዊ የሆነ ሀገር በኢትዮጵያና በአሜሪካ መካከል ያለው ግንኙነት መቼ ነው የተፈጠረ ብሎ መጠየቅ ነበርባቸው። በሁለቱ ሀገሮች መካከል የተፈጠረው ግንኙነት ከዛሬ 118 ዓመት በፊት ነው የተፈጠረው በሮዝቬልትና በአጼ ምኒልክ ዘመነ መንግስታት። ያነ ግንኙነት ጥቅሙ ምንድን ነው ብለን ብንመለከተው የኢትዮጵያ ወታደሮች በኮሪያ ተዋግተዋል። ከአሜሪካኖች ጋር ጎን ለጎን ሆነው ሙተዋል፣ መስዋዕት ሆነዋል፣ ትልቅ አስተዋጽኦ አድርገዋል። ኢትዮጵያ በአፍሪካ ቀንድ ከፍተኛው ሚና የምትጫወት ጸረ ሽብርተኛነትን ለመዋጋት የኢትዮጵያ ወታደሮች የኢትዮጵያ መንግስት ከፍተኛ አስተዋጽኦ አድርጓል። ይህን አልተመለከቱትም። እሳቸው የአጭር ጊዜ ጥቅምን ነው የተመለከቱት። እንግዲህ የአጭር ጊዜ ጥቅሙ ለእሳቸው ይረዳቸው ይሆናል፣ ለግብጽ ይረዳታል፣ ለእስራኤልም ሊረዳ ይችላል። ግን መጠየቅ ያለበት ምንድን ነው? በዘላቂነት ሲታይ በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ያሻክራል አያሻክርም የሚለውን ጥያቄ አልጠየቁትም። ከጠየቁት ደግሞ አይ ያሻክረዋል ብለው ካሰቡ ንቀውናል ማለት ነው። እና እኔ በጣም ያሳዘነኝ 118 ዓመት ግንኙነት ያላቸው ሁለት ሀገራት ኢትዮጵያ ከፍተኛ የሆነ ሚና በአፍሪካ ውስጥ ብቻ ሳይሆን በዓለም ደረጃ ከፍተኛ ሚና ያላት ሀገር፣ ሊግ ኦፍ ኔሽንን የመሰረተች፣ የተባበሩት መንግስታትን የመሰረተች አገር፣ የአፍሪካ መዲና የሆነች ሀገር እንዴት እንድትጎዳ አደረጉ የሚለውን ጥያቄ መጠየቅ ይኖርብናል። ስለዚህ በዚህ መሰረት በሚታይበት ጊዜ መፍትሄ ሳይሆን ትራምፕ ያደረጉት እንዲያውም ከፍተኛ ግፍ ነው በኢትዮጵያ ላይ የፈጸሙት። እርግጥ ነው በመጨረሻ ላቀርበው የምፈልገው እንግዲህ የናይል ወንዝ እኔ ግብፅን በጣም የምወደው ሀገር ነው። በተደጋጋሚ ኢትዮጵያ ለመሄድ አልችልም ነበር። ሆምሊ ረፍቴን የምወስድ ሁለት ሀገሮች ነበር፣ አንደኛ ግብፅ፣ ሁለተኛ ኬንያ ነበር የምሄድ። ግብፅ በምመላለስበት ጊዜ አስዋንናፍቆት
ሲኖሮት ማለት ነው።
አዎ። እና አቶ ሰሎሞን ይገርማል፣ እኔም ሄደው ልጆቼንም ይዤ ባለቤቴንም ይዤ ወደ አስዋን ይሄድ ነበር። ምክንያቱም ካይሮ በጣም ከፍተ እንደው የዚህም ያክል ደስ የሚል ከተማ አይደለም። ግን ግብጽ አስደናቂ የሆነ ታሪክ ያላት ናት። ከኢትዮጵያ ጋር ተመሳሳይነት አላት እና ወደ አስዋን እሄድ ነበር። አስዋንን ስመለከት እና የሚመረተውን ምርት በናይል ላይ ስመለከት እንዴ እኛ ይህንን ወንዝ እየሰጠን 86% የሚሆነው ውሃ የሚመጣው ከኢትዮጵያ ነው፣ ለምንድን ነው እንጂ የምንራበው ብዬ እራሴን እጠይቅ ነበር እና እሳቸውም እንደው ፍትሃዊ የሆነ የባይደን አድሚኒስትሬሽን አስተዳደርን የምንጠይቀው ምንድን ነው? ፍትሃዊ የሆነ አቋም ይኑሮት ነው የምንለው። በቃ ይሄ ነው። ግብፅም እንድትጎዳ አንፈልግም፣ ሱዳንም እንድትጎዳ አንፈልግም፣ ኢትዮጵያም እንድትጎዳ አንፈልግም። ፍትሃዊ የሆነ መፍትሄ ይገኝለት። ይሄ የናይል ወንዝ ናይል በሚባልበት ጊዜ የአሜሪካ መንግስትና የአሜሪካ ህዝብ እና የዓለም ህዝብ የሚያውቀው ምንድን ነው? ከግብፅ ጋር ነው የሚያያይዘው፣ ከኢትዮጵያ ጋር አይደለም።
አዎ፣ ምክንያቱም እነሱም በዓለም ዙሪያ ይሄንኑ ለረጅም ጊዜ ሲያስተዋውቁ ግብፅ የአባይ ስጦታ ነች እያሉ ያለ እንቅልፍ ሲሰሩ ኖረዋል። በዚህ ምክንያት የዓለም አስተሳሰብ አባይን በሚመለከት ከግብፅ ጋር የተያያዘ እንጂ ከኢትዮጵያ ጋር የተያያዘ አይደለም። በአብዛኛው ከቀሪው አፍሪካ ጋር ማለት ነው።
በቃ እሱ አሁን በደንብ አስቀመጥከው። ምንድን ነው እኛ ትርክቱን መለወጥ ያለብን ምንድን ነው? የእኛ የራሳችንም ችግር የውስጥ ችግር አለብን። ግን የኢትዮጵያ መንግስት ለማድረግ የሚፈልገው ምንድን ነው? አይ ኢፍትሃዊ የሆነ የ1929 እና 1959 ዓመተ ምህረት ውል እኛን አይወክለንም። ኢትዮጵያ አልተሳተፈችበትም። የአስዋንዳም ሲመሰረት ሲሰራ እኛ ምንም ተሳትፎ አልነበረንም። ለመቆጣጠር አንችልም ነበር። እኛ አሁን እንግዲህ አጼ ኃይለ ሥላሴ አስታውሳለሁ አንድ ጊዜ የተናገሩት እኛ ለመስራት ያልቻልነውን ግድብ ተከታታይ ትውልድ ሊሰራው ይገባዋል ብለው ነበር። ያን ነው የምናደርገዋለው። ኢትዮጵያ አሁን የምታደርገው የህዳሴ ግድብ ከድሮ ጀምሮ የነበረ ምኞት ነው። የአሜሪካ መንግስት ደግሞ በመጨረሻ እንደው ለታዳሚዎች ለማቅረብ የምፈልገው ምንድን ነው፣ ይህም በአባይ ዙሪያ የተደረገውን ከፍተኛ ጥናት ያደረገው ማን ነው? የአሜሪካ ቢሮ ኦፍ ሪክላሜሽን የሚባለው እጅግ በጣም አስደናቂ የሆነ የሳይንስ ችሎታ ያለው የቴክኒክ ችሎታ ያለው ያ ድርጅት እኮ ነው ጥናቱን ያካሄደው።
ምን የገነባው
የዛሬ 50 ዓመት አቶ ሰለሞን፣ የሚገርም እኮ ነው። ይህንን ያደረገ እንግዲህ በኢትዮጵያና በአሜሪካ መካከል ያለው ግንኙነት በዚያ ጊዜ የተመሰረተ ነው። ይሄ የህዳሴ ግድብ ጽንሰ ሀሳቡ የተፈጠረው በዚህ ቢሮ ነው፣ በዚህ ክፍል ነው። ስለዚህ አሜሪካኖችንም እኮ ያገባናል፣ የኢትዮጵያ ልማት አስፈላጊ ነው ብለው የፈጠሩትን ኮንሲል ያደረጉትን የመሰረቱትን ጽንሰ ሀሳብ ወደ ስራ ወደ ተግባር ነው ያካሄድ ነው የሚለውን ትራምፕ እረስተውታል። እኛማ አሁን ማስረዳት ያለብን ለባይደን መንግስት ምንድን ነው፣ እኛ ማንንም ለመጉዳት አይደለም የምንሞክረው፣ አገራችን እንድትለማ ነው፣ ድህነት እንዲጠፋ ነው፣ ድህነት ያለበት ሀገር ሰላም አይኖረውም በሚለው ፍትሃዊ የሆነ አገሮችን የተፋሰስ አገሮችንን ሁሉ የሚያሳትፍ አንድ አይነት ፍትሃዊ የሆነ ውል የናይል ውል ያስፈልጋል። የለም ሁሉ ነው የምናቀርበው።
የባይደን አስተዳደርን የምንጠይቀው ፍትሐዊ እንዲሆን ነው ሲሉ ዶክተር አክሎግ፣ በይፋ ያቀረባችሁ ጥያቄ አለ ወይስ እንደዚህ በመገናኛ ብዙሃንና በውይይት ደረጃ ነው? በእርግጥ የባይደን አስተዳደር ገና 5 ቀኑ ነው ስልጣኑን ከተረከበ።
እግዚአብሔር ይባርክ። አይ ምንድን ነው ያደረግነው? በጣም ቆንጆ ጥያቄ ነው፣ አግባብ ያለው ጥያቄ ነው። ሬዲ ቪኦኤን ብዙ ጊዜ የምወደው ጥያቄያችሁ በጣም ጥሩ እና መሰረታዊ ስለሆነ ጭምር ነው። ምንድን ነው ያደረግነው? ባለፉት ሳምንታት ምን አይነት ሰነድ ለባይደን አስተዳደር እናቅርብ በሚለው እየተወያየን፣ አሁን ሰነዷ አጭር የሆነች ሰነድ ትኩረት የሚሰጣቸው ነጥቦች ምንድን ናቸው የሚለውን አዘጋጅተን አይ ይሄ የኢትዮጵያ የውሃዎች መማክርት ጉባኤ ብቻ ሳይሆን ሌሎችም ድርጅቶች ሁሉ ፈርመውት እንዲላክ በሚል መንፈስ አቶ ሆነ አሁን እሱን ለማድረግ እየተዘጋጀ ነው። ስለዚህ ከፈረሙት በኋላ ለባይደን አስተዳደር እንልከዋለን። ከዚያ ደግሞ በተከታታይ ለሴናቱ፣ ለዩኤስ ኮንግሬስ፣ ለልዩ ልዩ ተቋማት፣ ለአፍሪካ መንግስታት፣ እንደዚሁም ለግብጽ፣ ለሱዳን እና ለኢትዮጵያ መንግስት ይህን የላክነውን ሰነድ ፈቃድ ካገኘን በመጀመሪያ ደረጃ የሚላከው ለባይደን አስተዳደር ነው፣ ለፕሬዚደንቱ ነው የጻፍ ነው። ያን ከደረሰ በኋላ ይህን እያደረግን ነው፣ እባካችሁ ተረባረቡ፣ በአንድ ላይ ሆነን እንስራ፣ ይሄ ለሁሉም ሀገራት የሚጠቅም ውል ነው፣ ይሄ ዴድሎክ አሁን የቆመው ድርድር መንቀሳቀስ አለበት፣ ምክንያቱም ኢትዮጵያ ሁለተኛውን ሙሌት ማካሄድ አለባት፣ ይሄ ወደ ጦርነት መውሰድ የለበትም፣ ሱዳን የምታደርገውም ትክክል አይደለም በሚል እናቀርባለን። ሰነዱን አዘጋጅተነዋል። አሁን የምንጠብቀው ፈራሚዎችን ነው።
በእርግጥ በጽሁፍ ጥያቄ ማቅረብ አንድ ነገር ነው፣ ትልቅ ነገር ነው፣ የተመዘገበ ነገር ማኖር የትም ቦታ ቢሆን። ግን እንደ ባለሙያዎችም እንደ አሜሪካውያንም በተለያዩ ደረጃዎች እንደ ምሁራን እንደ ሳይንቲስቶች ተጽዕኖ አሳዳሪ እንደመሆናችሁ መጠን በአካል ቀርባችሁ ለማስረዳት ለተወካዮችም ለእንደራሴዎችም ይሁን ለሚኒስትሮችም ይሁን ዋይት ሀውስ ድረስ ገብታችሁ ከፕሬዚደንቱ ከምክትል ፕሬዚደንቷ ጋር እድል እንዲሰጣችሁና በአካል ቀርባችሁ ለማስረዳት ሁኔታዎችንስ ሀሳብ አላችሁ?
አዎ፣ ይቅርታ ጊዜ ተሻማሁኝ ከወንድም የካሶ ሆነ እንጂ ሀሳብ ደረጃ ምንድን ነው ይሄ ወደ ተግባር ኢምፕሊሜንቴሽን ላይ መድረስ አለብን በሚለው ዙሪያ እኛ በአካል ሂደን ማስረዳት አለብን። በአካል ሂደን አሁን እኔ እንደ ድል የምቆጥረው ምንድን ነው የቫይስ ፕሬዚደንት ሃሪስ መሾም ለኛ ይረዳናል። በጣም ጠንካራ የሆኑ የአፍሪካን ሁኔታ የሚያውቁ የኢትዮጵያን ሁኔታ የሚያውቁ ሰዎች ስላሉ ለነሱ ማስረዳት ይኖርብናል። በተጨማሪ ደግሞ በአሜሪካ ኮንግረስ ውስጥ ለሴናተሮች ማስረዳት ይኖርብናል። ለኮንግረስ ዋና ኃላፊዋ ናንሲ ፔሎሲን ማስረዳት ይኖርብናል። ዝም ብለን የምንተው ነገር አይደለም። በአካል ቀርበን ማስረዳት፣ በደንብ ማስረዳት ይኖርብናል። እየተናበብ መስራት አለብን ወደሚለው እንሄዳለን እና አቶ ኮነ ይጨምርበታል ብዬ ገምታለሁ።
እሺ፣ አቶ ኮነ ይቀጥሉ።
አሁን እንግዲህ በዚህ ዙሪያ አሁን የመጣው የባይደን አድሚኒስትሬሽን መልካም ቀና አቀባበል ያለው ይሆናል ብለን እንገምታለን። ከዛም በፊት በነበረው በትራምፕ አድሚኒስትሬሽንም ውስጥ እያንዳንዱ ኢትዮጵያዊ በየአካባቢው ያለውን ሴናተሮች ስብሰባ በመጥራት ደብዳቤ በመጻፍ በአካል በመገናኘት የአባይ ጉዳይ ላይ ትራምፕ አድሚኒስትሬሽን የወሰደው አቋም ትክክል ያለመሆኑን እንዲረዱና ተቃውሟቸውን እንዲሰሙ የማድረግ ከፍተኛ ካምፔን ወይንም ዘመቻ ስናካሄድ ነበረ። ብዙ ውጤቶችን አግኝተናል። ብዙ ትላልቅ ሰዎችን ከኮንግሬሽናል ከአሜሪካን ምክር ቤት የጥቁሮች ተወካዮች ምክር ቤት ድረስ ድጋፍ በማግኘት ከፍተኛ ተጽዕኖን ለማድረግ ችለናል። አሁን ግን እጅግ በጣም የተሻለ ሁኔታ ነው የተፈጠረው። አንደኛ ፕሬዚዳንት ኦባማ እና ፕሬዚዳንት ባይደን አብረው የሰሩ ናቸው። ፕሬዚዳንት ኦባማ የአፍሪካ የፓወር ኢኒሽቲቭ ወይም የኃይል አቅርቦት አፍሪካ ብርሃን ማግኘት አለባት የሚለውን ሀሳብ የጀመሩ ስለሆኑ ፕሬዚዳንት ባይደንም የዛው ቀጣይ ይሆናሉ ብለን እንገምታለን። ስለዚህ ብዙ ኢትዮጵያውያን በተለይም ወደ ዲሞክራቶችን ወደ ስልጣን በማምጣቱ ረገድ ላይ ከፍተኛ አስተዋጽኦ ነው ያደረጉት። ከአትላንታ ጆርጂያ አንስቶ ከላስ ቬጋስ እና ሌሎች ስቴቶች ድረስ ከፍተኛ ተሳትፎ በማድረግ ያደረጉት አስተዋጽኦ ጥሩ ውቅታን አስገኝቷል። ኢትዮጵያውያንም ወደ ዋይት ሀውስ ውስጥ በከፍተኛ ደረጃ እስከ መሾም የደረሱበት ሁኔታ ነው። በሩ ክፍት ነው። ስለዚህ አሁን ደግሞ ይበልጥ አጠናክረን ይህንን ካምፔን ውስጥ እንቀጥላለን ብዬ አስባለሁኝ። የምናደርገው ነገር ምንድን ነው? እውነትን ይዘናል። ፍትሐዊ የሆነ ሚዛናዊ የሆነ መፍትሄ አለው። የአባይ ጉዳይ ወደ ጦርነት መካሄድ የለበትም። ኢትዮጵያ ፍትሐዊ ተጠቃሚ መሆን አለባት በማለት በሳይንስ እና በምርምር የተደገፉ ጽሁፎችን ይዘን በመቅረብ ትክክለኛውን መፍትሄ የሚመጣበት ነገር ላይ ተጽዕኖ የማድረግ አቅም ይኖረናል ብለን እናስባለን። የአሜሪካንንም ጥቅም፣ የኢትዮጵያንም ጥቅም፣ የሌሎች ሀገሮችንም ጥቅም ሚዛናዊ በሆነ ሁኔታ የሚካሄድበት መፍትሄ ይመጣል ብዬ አስባለሁኝ። አመሰግናለሁኝ አቶ ሰለሞን።
እሺ፣ አመሰግናለሁኝ አቶ ኮነ። እንግዲህ እንደምትናገሩት በአንድ በኩል ይሄ ለኢትዮጵያ ብቻ ሳይሆን ለአካባቢው ግዙፍ የልማት ጥቅም ያስገኛል የተባለ ፕሮጀክት እየተንቀሳቀሰ ነው ያለው። በሰላማዊ ሁኔታ በሶስቱ ሀገሮች መካከል ትብብር እንዲደረግና እንዲያልቅ ንግግሮች ይደረጋሉ፣ ጥረቶች እየተደረጉ ናቸው። በዚህ ሁኔታ ውስጥም ቢሆን የቴክኒክ ድርድሮችም ሆኖ የሚኒስትሮቹ ድርድሮች ቋጠር ፈታ እያሉ አልቀሩም፣ እየቀጠሉ ናቸው ያሉት። የአፍሪካ ህብረትም በጉዳዩ ውስጥ ገብቷል እና የናይል ተፋሰስ ሀገሮችም በተወሰነ ደረጃ እንዳሉ ይገባኛል። ድምጻቸው ብዙ ጎልቶ አይሰማ እንጂ ዋናው የጉዳዩ ባለቤቶች ከሶስቱ ሀገሮች በተረፈ በተለይ ከራስጌ ሀገሮች ኢትዮጵያ ብቻ ነች ድምጿ ጎልቶ የሚሰማው። በተለይ ደግሞ ያ አብርሃማዊ ስምምነት በእስራኤል እና በሱዳን መካከል በዩናይትድ ስቴትስ አደራዳሪነት ከተፈረመ በኋላ አንዳንድ ተንታኞች ሲናገሩ እንደምሰማው ሱዳን የተጃገነች ይመስላል። አቋሟን የመቀያየር እና የማፈግፈግ አይነት ስሜትም እያሳየች ነው። በድንበር አካባቢም ወዳጃዊ ያልሆኑ እንቅስቃሴዎችን እያደረገች ነው፣ ከኢትዮጵያ ጋር ለጦርነት ለግጭት የሚጋብዙ እንቅስቃሴዎችን ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በቅርቡም ይህንን ሁኔታ በሰላም ለመያዝ በትዕግስት ለመያዝ መንግስታቸው እንደሚጥር ተናግረው፣ ነገር ግን አንዳንድ በሱዳን መንግስት ውስጥ ያሉ ባለስልጣናት ወይም የተወሰነ ቡድን የሶስተኛ ወገን ፍላጎትን ለማሟላት እየጣሩ ያሉ ይመስላሉ ብለው ነበር። በእርግጥ እገሌ ብለው አልጠሩም ያንን ሶስተኛ ወገን ማንነት። ምንድን ነው የምታስቡት? በዚህ ሁኔታ ውስጥ የሱዳን አቋም ምንድን ነው የሚሆነው? ወደ ሰላምስ ሊመጣ የሚችልበት ሁኔታ፣ ወደ ስምምነት ሊመጣ የሚችልበት ሁኔታ አለ ወይ? እስራኤልስ እዚህ ውስጥ የምትጫወተው ሚና አለ ወይ? የአሜሪካን አይተናል ዝርዝር አድርገን ባለፈው። ዶክተር አክሎግ።
አዎ፣ ቁልፍ ጥያቄ ነው። እንግዲህ እኛ የምንመኘውን እና በመሬት ላይ ያለው ሁኔታ የተለያየ ሊሆን ይችላል። በሀሳብ ደረጃ፣ በምኞት ደረጃ፣ በአስተሳሰብ ደረጃ የአፍሪካ ህብረት የሚያደርገውን ጥረት መደገፍ አለብን። የባይደንን አስተዳደር የምንጠይቀው ይሄ ጉዳይ የአፍሪካውያን ነው፣ የአፍሪካውያን ስለሆነ የአፍሪካ ህብረትን ደግፉ የሚል ነው።
ጥሩ ውይይት ነበር ግን አልተጠናቀቀም። ለዛሬ የተመደበልን የአየር ሰዓት ስለገደበን እዚህ ላይ ከተነዋል። በሌላ ምሽት ግን ይቀጥላል። ሙሉን ደግሞ ከዌብሳይታችንና ከማህበራዊ ገጾቻችን አግኝታችሁ ማዳመጥ ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሚኖረን የሰኞ ምሽት መደበኛ ፕሮግራማችን ላይ እንገናኛለን። ሰላም በደናደሩ።